ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ነሐሴ 10 ቀን 2012 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ እሁድ ነሐሴ 10 ቀን 257 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ዜና ፕሮግራማችን በቅድሚያ ይቀርባል። ከዚያም በሳምንቱ ውስጥ ተላልፈው የነበሩ የፍኖተ ዴሞክራሲ አጣዎችን በድጋሚ አቀርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። ፍካሬ ዜና በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነተናለን እንተቻለን። ለተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
በህወሓት እግር የተተካው አገዛዝ አማራን እና ኦርቶዶክስ ተዋህዶን ለማጥፋት እቅድ ነድፎ እየተንቀሳቀሰ መሆኑ ተጋለጠ። ወያኔ በእነ አረጋዊ በርሄና ስብሐት ነጋ ሲጠነሰስ አንስቶ ሀገርን ለማፍረስና ትግራይን ገንጥሎ ለመንገስ ኢላማ አድርጎ የተነሳው አማራንና ኦርቶዶክስን በጠላትነት ፈርጆ እንደነበር ሌላ መረጃ መጥቀስ ያስፈልግ የገዛ ራሱ ሰነዶች እንደሚያስረዱ ይነገራል። ይህንኑ መርዝ ለቀፈቀፋቸው የጎሳ ቡድኖች ይህን ያጋተ እንዳሳደጋቸው የሚታወቅ ነው። በአሁን ወቅት በሐረርጌ በአርሲ በባሌ በአማሮች እና በአማርኛ ተናጋሪዎች እንዲሁም በቤተክርስቲያኖች የደረሰው ጥቃት ከወያኔ ከጦት ልጆቹ የወጣ መሆኑን በርካቶች ያስረዳሉ። ይህ እርኩስና እኩይ ዓላማ ለአክራሪ የእስልምና ቡድኖች አመቺ ሁኔታ እንደፈጠረላቸው ብዙዎች ያስረዳሉ። የወያኔ አልጋ ወራሽ የሆነውና ዘረኛው ኦዴፓ የተባለው ቡድን ጸረ ኦርቶዶክስና አማራ መሆኑን በጅግጅጋ ቤተክርስቲያኖች ሲቃጠሉ በሐረርጌ በአርሲ በባሌ ወዘተ በጠራራ ፀሐይ ቤተክርስቲያኖች ላይ ጥቃት ሲፈጸም የገዛዙ ስምታ ከተባባሪነትም ባለፈ የድርጊቱ ትዕዛዝ አስተላላፊ እንደሆነ በርካቶች አስተያየቶቻቸውን ሲሰጡ ይደመጣል። በአማራ በኦርቶዶክስና በአማርኛ ተናጋሪዎች ላይ ከዚህ ቀደም የተፈጸሙት አረመኔያዊ ጥቃቶች ሊደገሙ እንደሚችሉ የብዙዎች ተረጋግጣሪና ስጋት መሆኑን መገንዘብ ተችሏል። በወላይታ ዳግም የአረካ ግፍ መፈጸሙ አሳዛኝ ሁኔታ ፈጥሮ መሰንበቱ ታወቀ። በወላይታ ወደ 20 የሚጠጉ ሰዎችን ህይወት መቅጠፉ የሚነገርለት የዘረኛው አገዛዝ ጭፍጨፋ ወያኔ የዛሬ 30 ዓመት በአረካ ገበያ የፈጸመውን የጅምላ ግድያ በርካቶች በቁጭት ሲያስታውሱ ተደምጧል። ባሳለፍነው ሳምንት የወላይታ ክልል የመሆን ጥያቄ ላይ የተሰበሰቡትን ያገዛዙ የክብር ዘብ የሆነን ጦር በመላክ የተደረገው እስራትና ማንገላታት አሳዛኝ ድርጊት መሆኑን በርካቶች በቁጭት ገልጸውታል። በወላይታ የዚህ ጥያቄ ሂደት በሰላማዊ ሁኔታ የተከሄደ መሆኑ በትምህርት ሰጭነቱ ሊጠቀስ እንደሚገባውም ሲነገር ሲዳማን ክልል ለማድረግ የሲዳማ ድርጅቶች በህብረት በሐዋሳ በይርጋለም በወንዶ ወዘተ ንጹሃኖችን ባስቀቃቂ ሁኔታ ጨፈጨፉ። መደብሮችን፣ መኖሪያ ቤቶችን፣ ሆቴሎችን በሳት አጋዩ። ሌሎችን ማለትም ጉራጌዎችን፣ ጋሞችን፣ ወላይታዎችን፣ አማራዎችን ወዘተ ከአካባቢያችን ወጡልን ብለው ጮሁ። በዘግናኝ ሁኔታ ገደሉ። ከዚያ የክልልነት ጥያቄያቸውን አስፈጸሙ የሚለውን ክፉ ታሪክ ብዙዎች በመጽሐፉ ሲጠቅሱት ይሰማል። በወላይታ የአካባቢው የሬዲዮ ጣቢያን መዝጋት፣ ህዝብን ማስፈራራት፣ ህዝቡ በጥያቄው እንዲገፋና የኦዴፓ ዘረኛ አገዛዝን እንዲቃወም ይብስ ለትግል እንዲነሳሳ ያደርጓል የሚል የብዙዎች አስተያየት መሆኑን መገንዘብ ተችሏል። በምዕራብ ወለጋ የተፈናቃዮች ቁጥር እየጨመረ መሆኑ ተነገረ። የዛሬ 2 ዓመት አካባቢ ከቤኒሻንጉል ከካማሺ በጠመንጃና በቀስት ጥቃት ተፈጽሞባቸው ተፈናቅለው የነበሩ ሰሞኑን በድጋሚ እንዲፈናቀሉ መደረጋቸው ታውቋል። ወደ 40 ሺህ የሚጠጉ በድጋሚ ተፈናቀሉ። በጊምቢ፣ በቦጂ፣ ዳርመጂ፣ በላሎ አሳቢ፣ በነጆ፣ በለታ፣ በሲቡ፣ ኪልጦባራ፣ በመናሲው ወዘተ መጠለያዎች መግባታቸው ታውቋል። ከዚህ የህዝብ የማፈናቀል ዘመቻ ጀርባ ወያኔ እንዳለ በሰፊው የተነገረ ቢሆንም በስልጣን ጠመኛው ቦዴፓ በይፋ ዓለም ወገዙ ምናልባት ከወያኔዎች ጋር ተባብሮ ያደረገው ሊሆን ይችላል እያሉ ብዙዎች በቁጭት ሲነገሩ ተሰምቷል። በገዢው ቡድን ውስጥ የተከሰተው ሽኩቻ ጦሱ የሀገርን አንድነት ያናጋል ተባለ። የገዢው ቡድን በወያኔ በኦነግ በኦፌኮና በመሰሎቻቸው እየተቦረቦረ ቀፎ ብቻ ተንከርፈፎ መቅረቱን የፖለቲካ አዋቂዎች ያስረዳሉ። ባሳለፍነው ሳምንት በይፋ እየተነገረ ያለው የኦነግ መሰንጠቅ ለኦዴፓ እንደሚተርፍ ምልክቶች እየታዩ መሆናቸው ተሰምቷል። የለማ መግረሳ የቁም እስረኛ መሆን እንደ አዲስ መነገሩ የቁንጮ ዘረኛ ኮሎኔልን ቡድን ጡንቻ እንዳለው ለማሳየት ታስቦ የተሳለ ወይም የታሰበ ሲሆን በዚህ ወቅት ይፋ ማድረግ የተፈለገው ባዶ የበላይነትን ለማሳየት በመሆኑ ያገዛዙን ከንቱነት የሚያሳይ መሆኑ እየተነገረ ነው። በዳውድ ኢብሳና በቀጀላ መርዳታ መሃል የተፈጠረው መሰንጠቅ ኦዴፓንም ከሁለት ወይም ከዚያ በላይ ሊተረተረው እንደሚችል ጉዳዩን በቅጡ ከሚያውቁ ውስጥ አወቆች መገንዘብ ተችሏል። የኮሎኔሉ ዘረኛ አገዛዝ የህዝብን አጀንዳ ለማስቀየር ላይታች ደፋቅና ይያል እንደሆነ ከአዲስ አበባ ምንጮቻችን የደረሰን ዜና ያመለክታል። የአባይ ሞላ ጨዋታ በሻሸመኔው እልቂት ሙሉ በሙሉ መዋጡን ያስተዋሉት የፕሮፖጋንዳ አምራች ክፍሎች ከሰሞኑ ይህንን የህዝብ እልቂት ፓርክ ሰራን በሚል ተረተረት ሊሸፍኑት እንደተንቀሳቀሱ ዘግበዋል። ምንጮቻችን ከአንዳንድ የአዲስ አበባ አካባቢዎች ተዘዋውረው እንዳሳሰቡት መረጃ መሰረት ኮሎኔሉ ምን ያህል ለሰው ህይወት ደንታቢስና ፈጽሞ ሊታመን የማይችል አሻጥረኛ መሆኑን በሻሸመኔው ግድያ ህዝብን ሄዶ እንደማጣናትና እውነታውን ገልጾ ሊደግፈው ከሚችለው ኢትዮጵያዊ ጋር ከማበር ይልቅ የኦነግ ጽንፈኞችን የመረጠ መሆኑን ከሰሞኑ የሻሸመኔ ጄኖሳይድ ጋር በተያያዘ አብዛኛው ህዝብ የተገደለው ኦሮሞ ራሱ ነው ሲል በናገሩ ኮሎኔሉ ምን ያህል አሻጥረኛና የተንኮል ዕውቅ እንደሆነ እንረዳለን ብሏል። ከሰሞኑኛው የኮሎኔል ፕሮፓጋንዳ ፍለጋ መቅበዝበዝ ጋር በተገናኘ ታዲያ ለምጣዷ ሲባል አይጧ ተለፍ የሚሉ ህዝብን በመግባር የሚቀርጹ አብያተ ክርስቲያናት እየተቃጠሉ አንድ ከተማ በወንበዴዎች እጅ ወድቃ ስትገኝ ዝምታ ተመርጦ ከናት ሆድ ውስጥ ካለ ነፍስ ጀምሮ አዛውንትን ሳይቀር ሃይማኖትና ብሔረን አማክሎ በሜንጫ ተከታትፈውና ታርደው ንጹሃን እየተገደሉ ይያለ ኢትዮጵያዊ ጋዜጠኞችና የመብት ተሟጋቾች እንደ ካቻምና ወያኔ በግፍ እስር ቤት ተማግደው የህዝብ ልጅ ቁልቁል ተሰቅሮ እስከዛሬ ድረስ ፍትህ ሳይሰጠው ይያዩ የኮሎኔሉና የዘረኛው የወያኔ ኢሃዲግ ወብልጽግና ደጋፊዎች በስከሆኑ ግዴለሽ አቋም ሊያፉ እንደሚገባና ኢትዮጵያዊነት ያንተ ቤት ሲንኳኳ ይስማል እኔ ቤት በሚለው መርህ የተገነባ ጠንካራ አለት ነው ሲሉ ያሳሰቡ ኢትዮጵያውያን ሁሉም ሰው የታገቱት ሴቶች ልጆች የኔ ልጆች ወይም እህቶቼ ብሎ እንዲያስብ ተዘግዘቆ የተሰቀለውን የገዛ ወንድሜ ቢሆን ብሎ ማሰብ እንዲሁም የዘጠኝ ወር እርጉዟ ሚስቴ ብትሆን ጽንሱን ልጄን ብሎ ማሰብ ይጠይቃል ብሏል። አያይዘውም የኮሎኔል ተንኮል አይተው ያልነቁ ለምድ በለበሰው የአብይ ተኩላ መንጋ አገራቸውን ሊያጡ እንደሚችሉ አሳስበው ኮሎኔሉንና የጡት አባቶቹን ወደ መቀመቅ ሊከቷቸው ይገባል በማለት በመተኩም ህዝባዊ መንግስት እንዲቋቋም ግፊት ማድረግ ይኖርባቸዋል በማለት ለፍኖተ የዝግጅት ክፍል የተለያዩ አድማጮች አስተያየታቸውን ልከዋል።
የካቲት 7 ቀን 2012 ዓ.ም ምረት የፍኖተ ዴሞክራሲ ሀተታ ከለፍላፊ ጎበዝ ዝም ያለ ፈሪ ይሻላል። ወያኔ ሲፈጠር ጀምሮ ከወደል ጉራ ጋር ተዋቅሮ የመጣ ነው። በጦር ሜዳ ስልቱ እስራኤልን እንደሚበልጥ ስንቴ ሊነግረን ሞክሯል። ዛሬ ደግሞ ትግራይን በምስራቅ አፍሪካ የስልጣኔ ኮከብ አድርጋለሁ ብሎ ከመደንፋቱ ባሻገር በጦር ማንንም አይችልኝም እስከማለትም ደርሷል። ይህ ሁሉ ጉራ ግን ለከንቱ ነው። የከንቱ ጎበዝ ጫጫታ ወያኔ ባለን ተመክሮ የእባብ መርዙን ሊረጭ ሲዘጋጅ ዝምታ ብቻ ሳይሆን ካልታረቅ ሰላም ካልመሰረትን ብሎ አደናጋሪ ነው። ከሁለት ዓመት በፊት የህዝብ አመጽ አከርካሪውን ሰብሮ ወደ መቀሌ እንደወሸቀው ማመን መቀበል አቅቶታል። ለዚህም ነው የሚንጫጫው የሚንፈራገጠው። ከቻለ ለምን አይገነጠልም? ከቻለ ለምን ኮሎኔሉን ገልብጦ አስገልብጦ ስልጣን አይዝም? ባዶ ድንፋታው ከሰለቸን አመታት ማለፋቸውን እንዴትስ መረዳት አቃተው? በዚያው ልክ ደግሞ ድምጻቸው ሊሰማ የማይገባው የቀሮ መንጋዎችና ለቆቻቸው መንጣጣት መለፍለፍን ተያይዘውታል። የዚህ ውርደት ደግሞ ዋናው ሰለባ ራሱ ኮሎኔሉ ነው። ሰው ሰብስቦ በተናገረ ቁጥር የሆነ ያልሆነውን እየቀባጠረ ራሱን ያዋርዳል። የሚገባው መልስ እንዳይሰጠው ፍርሃት የሚባል ነገር መላሾቹን አንቋቸዋልና ለሐኪሞች ስለ ሕክምና ሲለፈልፍ ቶሽ የሚለው ሰው አጥቷል። ስለ ያፋ ሲቀባጥር እንኳ በነጋታው ወይም ወዲያውኑ ቅሌታም ብለን አጋልጠነዋል። ሰሞኑን ህዝባዊና ሲቪክ ማህበራትን ሊያስፈራራ የተናገረው ያው ተራ አምባገነን አቋሙን አጋለጠ እንጂ የብልህ ፖለቲካ አዋቂ አላደረገውም። ከተጻረራችሁ ወይ ዋ ማለት ምን ይባላል? ላባደሩ መብቱን ሊያስጠብቅ አርሶ አደሩ መብቱን ሲሻ እንዴትስ አገዛዙን መቃወማቸው የሚቀር ይሆናል? የሲቪክ ማህበራት ህልውና የሚገለጸው ከአገዛዙ አንጻር ነጻነታቸው ሲከበርላቸው ብቻ ነው። ኮሎኔሉ የፖለቲካ ሀሁን ማወቅ ካቃተው ጊዜ አልፏልና ለመማር ቢሞክር ይመረጣል። ከውቅያኖስ ወጣን ከሚሉት አጋሮቹ ትንሽ የነቃ የተለየ ሆኖ እንዲገኝ ማለት ነው። ተረኛንን በለስ ቀንቶን ስልጣን ደርሰናል፣ ቁማር በልተናል፣ አቤት አለማፈር ባይ መሐይሞች ፈልተው ባለበት አገዛዝ የሚጠበቅ ደግ ነገር ሊኖር አይችልም። ኮሎኔሉና አጋሮቹ በአሳዛኝ ደረጃ ብሽቅጥቅጥ ያሉ በመሆናቸው የባለጌ ገጥማቸውን ስንሰማ ዓመታት አልፈዋል። ቅልጥ ቁልጭ ያሉ ዳንዲዎች ናቸው፣ ቀማኛዎች፣ ወይም ለዚሁ ቃል የትግርኛ ትርጉም ቂሎች፣ ጅሎች ናቸው። ሁሉም ይሰራል። ኮሎኔሉ ያስቸገረው ጥራዝ ነጠቅ መሆኑን ህዝብ አውቆበት እያለ እሱ አልረዳ ማለቱ ነው። ደተኮርኩ ሲል ራሱን ያረክሳል። የሚናገረውን ስለማያውቀው መሆኑንም ያረጋግጣል፣ ያጋልጣል። ከታሪክ ጋር ትውውቁ ዜሮ ሆኖ ስለነበረው ቢተችም ሲራወጥ ጭራሽ አላዋቂና መሐይምነቱን ደጋግሞ ያጋለጠ ሰው ነው። የሙያ ማህበራት ነጻነት ምን መሆኑን መረዳት አቅቶት በለመደበት የወያኔ እብሪትና ጨቋኝ አቋም ደፍራችሁ ትቃወሙኝና ብሎ በይፋ ሊያስፈራራ ጀምሯል። እድሜ ሰጥቶት ከበረከተ መጨረሻው ምን እንደሚሆን ቀደም የተናገርነው ነው። ወያኔን ቁማር በላ ነው ቢሉም የወያኔን የተንኮል ችሎታም ሆነ ወኔ የላቸውም። የረዳቸው ሰው በላው ወያኔ በህዝብ ተጠልቶ ክንፉን መመታቱ ብቻ ነው። የወያኔን ጀግንነት ቢሆን ለማያውቁሽ ታጣይ ነው። አለባዕድ ድጋፍ በእግራቸው ሊቆሙ ያልቻሉ ወስላቶች መሆናቸውን ጠንቅቀን እናውቀዋለን። የዘንድሮም ኮሎኔል አገርን ለአረቡም ለአሜሪካም ሸጦ በስልጣን ሊቆይ እየተውገረገረ ያለ ጉድ ነው። ጽንፈኞችን ጋብዞ አማራን አሳርዶ ሊደላደል ያቀደው አልሰራለትም። አጋር ያላቸው በስልጣኑ ስለመጡበትና የእናቱን ትንግርት ስለተቃወሙበት። ኮሎኔሉ እውነተኛ ወዳጅ ቢኖረው ትንግርትህ አይሰራም፣ መሐይምነህና ተማር፣ ረጋበል፣ ተመከር ባለው ነበር። አሜሪካ የሰጠው አማካሪዎቹ ባንዳዎች እንጂ ኢትዮጵያውያን ባለመሆናቸው የሚበጅ ምክር ሊሰጡት አልቻሉም። እነሱም ቢሆን እንደሚሉት ከሆነ ምንም ምክር የሚሰማ ሰው አይደለም፣ መቶ በመቶ ግብዝ እንጂ። ጀግናና ቁም ነገረኛ ሰው ብዙውን ጊዜ ሙያ በልብ ነው። ወያኔም ኮሎኔሉም መንጣጣትና መለፍለፍን መርጠዋል። ወኔው የከዳው የምሁር መንጋ ይርድ እንደሆን እንጂ አገር ወዳዱ ህዝብ የሚሸበር አይሆንም። በርግጥ አገር ህዝብን የሸጡ ምሁር ተብዬዎች መድረክ አጨናንቀዋል። የሚያሳዝነው ከደርግ ጊዜ ጀምሮ ህዝብና አገርን የከዱ ማፈሪያዎች ዛሬም የመድረክ አጨናናቂ ሆነው መገኘታቸው ነው። መንጌ መሌ ያሉት ላይ በቃ በህዝብ ደም የተጨማለቀውን ኮሎኔልና ሳያፍሩም የሻዕቢያውን መሪ ሲያቆላምጡ የታዘብናቸው ሳይውል ሳያድር ዛሬ ደግሞ የኮሎኔሉ ዋና ተቺዎች ነን ብለው ስሙን አድምጡን ባይ ሆነዋል። መቼ ነው እነኝን መዥገሮች ነቅለን የምንጥላቸው የምናጋያቸው? ወይስ ጊዜ እየጠበቁ እንዲጫወቱብን እንፈቅዳለን? ህዝብና አገርን እናስጠቃለን? ለነገሩ ለፍላፊ ጎበዝም ዝም ያለ ፈሪ አተን መቃብር የገባ ፈሪ ወደ መሆኑ እያዘገምን ነው። የወገን ወላጅ ወኔ የት እንደደረሰ ያስጠይቃል። በፍርሃት የተነፋ ቦርጭን ይዞ ይህንን ማስቀደሙ ዋና መለያና ፈሊጥ መሆኑ አልቀረም። ወገን በተፈጀ በማግስቱ ከነፍሰ ገዳዮቹ ጎን ተሰልፎ መባረቅ ምንስ ሊባል ይችላል?
ያሰየውና ጉባን ራሱን የኦሮሞ ግዛት ነው ብለዋል ተባቦቹ የምን የኢትዮጵያ አባይ ግድብ የኦሮሞ እንጂ እርማችሁን ተወጡ ብለውናል ኢትዮጵያን ኦሮሚያ ለማለት አሊያም ኦሮሚያ ብሎ ግንጠላ ለማካሄድ ሴራው አልቆመም የወጣው እቅድ በስራ ሊውል ደፋቀናቸው ጨምሯል ወያኔና ጽንፈኞቹ ከግብጽ ጋር ሆነው የሸረቡትን በመካሄድ ላይ ነው ብዙ ሚሊዮን ዶላሮችም እየወጣ ነው ማለት ይቻላል የዚህን ይዘትና አንደምታ ጭራሽ መረዳት የተሳነው የሆዳ ሞር መንጋ አባይ ግድቤ ብሎ አፍንጫው በዘረኞቹ ተሰንጎ በመነዳት ላይ ነው ኢትዮጵያ አስተምራ አስተምራ መሀይም አፈራች መጥፎ ጊዜ ተደቅኖብናል ግን ቀቢጸ ተስፋ የሚከት አይደለም በቅድሚያ በጎራችን ያሉ ከሃዲዎች ባንዳዎችን ቅጥረኞችን ካስወገድ ጥርት ብለን ለሀገር መቆም እንችላለን ከዚያም የደፈረሰው ከላይ ነውና ላዩን ማጥራት ማጽዳት የግድ ነው ታሪክም ከሃዲዎችን ሁሉ ያስታውሳል እንጂ አይረሳቸውም ዛሬ የከሃዲ ባንዳዎችን መራራ ታሪክ ሀቅ እያሉ ጨቅጫቂዎች ቢበዙም የህዝብ ሰማዕት ገድል ፈጽሞ የሚረሳ አይሆንም ታሪክ አጥፊዎች ታሪክ ጸሐፊ ሊሆኑ አይችሉም ነገ እነሱም ትረካቸውም ተያይዘው ይተናሉ ኃይል የህዝብ ነው ቀለብና ስፓርታ ልዩ ኮማንዶና ኮር ልዩ ኃይልና ትርኪ መኪ ሁሉም ጉፋያ ነበሩ ናቸው ህዝብ ቆርጦ ሲነሳ መዳረሻ መግቢያ መውጫ ያሳጣቸዋል ቅርጫ በሊታ ሆዳሞች ቀውጢ ቀን ሲመጣ ድራሻቸው ይጠፋል ሲከሽፉ ከመቅጽበትም ነው የኮሎኔሉማ ኃይል ከወዲሁ በመፈረካከስ ላይ ነው መሪ ተብዬዎቹ መንግሥቱ ተባለ መለስ ኮሎኔሉ ሁሉም መለያቸው ዘባተሎ ቡከኖች መሆናቸው ነው በዚህ ላይ ማን ከማን ይብሳል ውስጥ ባንገባም መንግሥቱና መለስ የፈሪ ፈሪ መሆናቸውን ፈትነን ያየነው ነው ኮሎኔሉን ደግሞ የሚያውቁት የሚናገሩ ሲሆን ከይዘቱም ያየነውና የደመደምነው ነው ፈላጭ ቆራጭ ገዢዎች በመሰረቱ ፈሪዎች ናቸውና ዘረኛውን አገዛዝ በተባበረ ትግል እናስወግደው ለዘረኛው አገዛዝ ጠበቃና ተከላካይ የሆኑትን አድርባዮች አለማወላወልን መንጥር ኢትዮጵያዊነት አቸናፊ ነው
የብዙሃን እናት መደጋገም ምንላ እማማ ናትና አገሬን አትፍራ የብዙሃን እናት መደጋገም ምንላ እማማ ናትና አገሬን አትፍራ የትዶች ሞትላ ህፃ ሽማግሌ የተሰየትላ ደመ መራራና ቁጡነት ያለባት ጎጆሄናትና ሀገሬናትንኳ
የኢትዮጵያ ህዝብ በጠላቶቹ ድንፋታ የሚጠፋ አይደለም ሰሞኑን አንዳንድ የብልጽግና ፓርቲ አራማጆች ሲደነፉ ተመልክተናል ብልጽግና ኮሎኔሉ እንደሚነግረን ሳይሆን ሽመልስ እንደተኩራራብን ያለ ዓላማ አንግቦ የሚንቀሳቀስ መሆኑ ከመለስ ኢህአዴግ የተለየ ጭንብል እንዳላጠለቀ አውቀናል ይህ በመጃጃል ላይ ላሉ ስብከትና የሐሰት ትርክት ለሚያዋዛቸው ጥሩ መልእክት ሊሆን ይችላል። ለምናውቀው ደግሞ አስቀድመን እናውቀዋለንና አዲስ ነገር አይሆንብንም። የኢትዮጵያ ሕዝብ በጉራና በንፋታ ባህል ባሉ ነገሮች ላይ አትኩሮት እንደሚሰጥ ጥርጥር የለውም። የደምፊዎቹ ጦርነት በአማራው ላይና በክርስቲያኑ ኢትዮጵያዊ ላይ ታውጆ በተግባር እንደተካሄደበት በገሃድ አይተናል። በዚህ ላይ ያገዛዙን ሚና ለጊዜው እንተወውና የኢትዮጵያ ሕዝብ ከዚህ በኋላ ለምምጥ እንደማይዋጣው ተገንዝቦ በጉራ መደናገጥ ሳይሆን የጉራን ፊኛ ማስተንፈስ የሚችልበትን መንገድ መቀየስ አማራጭ መሆኑን ማመን ይኖርበታል። ኢትዮጵያን ባንድ ጀምበር ባንድ የትውልድ ዘመን ማፍረስ የሚቻል የሚመስላቸው ነሆሎሎች በኦሮሞው፣ በጉራጌው፣ በወላይታው፣ በዶርዜው፣ በሶማሌው፣ በአፋሩ፣ ፋኝዋኩ፣ በቤኒሻንጉሉ፣ በትግሬው፣ በከምባታው፣ በሃዲያው ኢትዮጵያዊ ልብ ውስጥ ያለው የተዳፈነ እሳት ተንቦልቡሎ ነዶ እንደሚለበልባቸው ካድዋም፣ ከማይጫውም፣ ከግራኛ አህመድ፣ ከዮዲት ጉዲት ጦርነቶች ውጤት መማር እንዳልቻሉ ነው የሚስተዋለው። በታሪክ የማያምኑ በመሆናቸው ኢትዮጵያን እንዴት አላወቋትም ማለት ግብዝነት ነው የሚሆነው። ሌላው ቀርቶ የሻቢያው ኢሳይያስ ሲንጋፖር የመሆን ህልም የወያኔው መለስ ዜናዊ የኢህአዴግ ጭምብል ወላልቆ እርቃኑን እንደቀረና ሁሉም ያለ ስኬት መምከናቸውን ለማስረዳት ተጨማሪ ጊዜ ማጥፋት አስፈላጊ አይደለም። የነሽ መለስ ኢትዮጵያን የማጥፋት አምሮት ሌላ ትርጉም የሚሰጠው አይሆንም። እስቲ መጀመሪያ እርስ በርሳችሁ እንኳ ተቃርኗችሁን ፍቱት። ሌባ ሲሰርቅ ሳይሆን ሲከፋፈል ነው ጠቡ እንደተባለው ለስልጣን በመታደርጉት ሽኩቻ የደጋፊዎቻችሁን ህይወት እያሳጣችሁ መሆኑን መለስ ብላችሁ ተገንዘቡት። ለእናንተ ስልጣን ሲባል የሚያልቅ ካድሬም የያዘው ህይወት ነውና በገንዘብ አታታሉት፣ በፕሮፓጋንዳ አታጭበርብሩት። የፖለቲካ ጉራ እንኳንስ እናንተ የዘር ፍጅት እየፈጸማችሁ ያላችሁት ቀርቶ ወያኔም ባዶ እጁን እየፎከረና ገራገር ተከታዮቹን እያታለለ ነው ያለው። ፖለቲካ እንደ ሽመልስ አብዲሳ አጭር እይታ፣ ትርጉሙ ማጭበርበር ከሆነ ማለት ነው። ኢትዮጵያዊነት በተወቀጠ ቁጥር የሚወዛ የኑግ ፍሬ መሆኑ ተደጋግሞ ተነግሯል። ከዚህ ሁሉ በዘመናት ውስጥ ከተከሰቱ የጠላት ጥቃቶች አልፋ ህልውናዋን አረጋግጣ ያለች ኢትዮጵያ በልክስክስ ዘረኞች ድንፋታ አትፈታም። ይህ በደንብ ሊታወቅ ይገባዋል። ይሄ ጅል ምንኛ ሰለለኝ ቤት እሰራለሁ ስል ሰምቶኛል መሰለኝ የተባለውም እንዲህ አይነቱ የባለጌ ደፋር አንደበት መረኑን ሲለቅ በሚታይበት ወቅት ነው። ብልጽግናዎች በማጭበርበሪያ ስማቸው ማንንም ከጎናቸው ማሰለፍ አይችሉም ከሚከፍሏቸው የተወሰኑ ቄሮነን ባይወጣቶች በስተቀር። አምቦ የእውነተኛ ኢትዮጵያውያን የነ ሎሬ ጸጋዬ ገብረ መድህን መገኛ ስፍራ እንጂ የዘረኞች መናኸሪያ አይደለችም። ሌሎችም ስፍራዎች ሁሉ ኦሮሞ ለብቻው ተለይቶ የኖርባቸው አልነበሩም አይሆኑምም። ሐቁ ዘረኞቹ ከሚያጨበጭቡባቸው ጉዳዮች የተለየ ነው። ዘላቂ ሰላም የዘር ማጥፋት ወንጀል በመፈጸም ህዝብን ከኖረበት በማፈናቀል የሚገኝ አይደለም። በተለያዩ ስፍራዎች የሚካሄዱት ነገሮች ሁሉ ከኢትዮጵያዊ እይታ የተሰወሩ እንዳልነበሩ ማወቅ ባለመቻሉ ተታላዩ ሽመልስ አብዲሳና ጓደኞቹ እንጂ ሰፊው የኢትዮጵያ ህዝብ አይደለም። ስለዚህም ኢትዮጵያዊ ኦሮሞ፣ አማራ፣ ጉራጌ፣ ወላይታ፣ ኮንሶ፣ ሶማሌ፣ አፋር፣ ትግሬ ስለ ሀገርህ መልስ መስጫ ሰዓት ደርሷል። በማንም መስፈራርቾ በማንም ድንፋታ አገር ሸብረክ ብላ አታውቅም። እንቁላል ነጋዴ የሚኖርባትን ያህል የአርበኛ ልጆችም አንቀላፍተው አያውቁም። ባንዶች ኑሯቸው ማጭበርበር ስለሆነ ለምን አደረጉት አይባልም። ህልውናቸውም አቅማቸውም አፋቸው ላይ ነውና ጠበቅ ያለ ነገር ሲመጣ አይገኙም። የአርበኛው ልጅ በዘር የተለያየ አይደለም። ጥንትም ለአንዲት ኢትዮጵያ ነበር ተጋድሎ አሁንም ከኢትዮጵያ ውጭ አገር የለውም። የኢኮኖሚ ድህነት የሀገር ድህነት ማለት አይደለም። በስልጣን ሽኩቻም አገር አትጠፋም። ለነጻነት አርማ የሆነው የጥቁር ህዝቦች ምልክት አረንጓዴ፣ ቢጫ፣ ቀዩ ሰንደቅ ዓላማ ከወጣቶች እጅ እየተነጠቀ መሬት ሲወረወር ተመልክተናል። ጉዟችን ወዴት ነው ብለን የጅል ጥያቄ አንጠይቅም። የጉዟችንን መዳረሻ ለማወቅ የነሽመልስ አይነቶቹን ያገጠላቶች ዲስኩርም አንጠብቀም አስቀድመን እናውቀዋለንና በፍጹም መወናበት እንደማያሻው እንመክራለን። ተደራጅ ተዘጋጅ በባዶ እጅ መታረድ ይብቃ። ያባ ለምን አስቀድሞ እንደ ተዘመተበት አሁን ግልጽ ይሆነልህ ይመስለናል። ድል ለኢትዮጵያ። ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን። ቅጽ 45 ቁጥር 3 የካቲት 2012 ዓመተ ምህረት አገራችን የምትገኝበት የቀውስ ሁኔታና መፍትሄው። በረጅሙ የአገራችን ታሪክ ውስጥ በየካቲት ወር የተፈጸሙ መልካምም መጥፎም ክስተቶች አሉ። የቅርቦቹን ትተን የሩቁን ብንወስድ እንኳ በየካቲት 23 ቀን 1888 ዓ.ም ኢትዮጵያውያን በጣሊያን ጦር ላይ የተቀዳጁት አንጸባራቂ ድል በአገራችን ብቻ ሳይሆን በዓለም ህዝብ ዘንድ የጥቁር ህዝብን አስደናቂ ጀግንነት ያስመሰከረ ክስተት ሲሆን በየካቲት 12 ቀን 1928 ዓመተ ምህረት የፋሽስቱ የግራዚያኒ ጦር በአዲስ አበባና በአካባቢው ነዋሪ በሆኑ ኢትዮጵያውያን ላይ ለሶስት ተከታታይ ቀናት ያካሄደው አረመኔያዊ የዘር ማጥፋት ጭፍጨፋ ደግሞ ኢትዮጵያውያንም ሆኑ የዓለም ህዝቦች ምን ጊዜም ባንክሮ የሚያስታውሱት አሳዛኝ ክስተት ነው። በዚህ ወር ኢትዮጵያውያን የካቲት 12ን በሐዘን ያስታወሱበት የአድዋን ድል ደግሞ በደስታ የዘከሩበት በመሆኑ በዚሁ የዴሞክራሲያ እትም ስለ ሁለቱም አንስተን ለመተንተን አንቃጣም። የዛሬ 46 ዓመት በአገራችን የተከሰተው ሌላው ክስተት የካቲት 66 ህዝባዊ እንቅስቃሴ ሲሆን በአገራችን ታሪክ ጎላ ያለ ሚና ያለው ነው። ዛሬ አገራችን ለገባችበት አሳዛኝና አስኪ ሁኔታ በተመሳሳይነትም ሆነ በልዩነት ማሳያና ማነጻጸሪያ እንዲሁም ትምህርት መቅሰሚያ ሊሆን ስለሚችል ይህን የታሪክ ክስተት እንደ መግቢያ ባጭሩ አንስተን ወደ ዋናውና ወደ ወቅቱ የአገራችን ፖለቲካ ሁኔታ እናልፋለን። የካቲት 66ቱ ህዝባዊ እንቅስቃሴ ለረጅም ዘመናት በህዝብ ላይ በርካታ በደሎች ሲያደርስ የነበረውን የአጼውን ስርዓት የገረሰሰ የህዝባዊ ትግል ውጤት ነው። የተማሪዎችና የለውጥ ፈላጊዎች የመሬት ላራሹ ጥያቄ፣ የታክሲ ነጂዎች አድማ፣ የነገሌ ቦረና የወታደሮች አመጽ፣ የባንክ የመምህራንና የሌሎች ሰራተኞች የሥራ ማቆም አድማ፣ የእስልምና ሃይማኖት ተከታዮች የእኩልነት ጥያቄ የካቲት 66ቱ እንቅስቃሴ አካል የነበሩ ሲሆን እንቅስቃሴው በሂደት ስፋትና ጥልቀት አግኝቶ የብሔርና የሴቶች እኩልነት፣ የሃይማኖት ነጻነትና እኩልነት፣ የሰብአዊና ዴሞክራሲያዊ መብቶች እንዲሁም የህዝባዊ መንግስት ጥያቄዎችን አንግቦ ተነስተዋል። ይህ የመላው የኢትዮጵያን ህዝብ ድጋፍ ያገኘን ከስቃሴ ያጽየውን ፍራት አንቆታክቶ ለመጣል ቢችልም ህዝብን ለስልጣን የሚያበቃና የሚያስተባብር የጠነከረ ድርጅት ባለመኖሩ ስልጣን በባለቤቱ በህዝብ እጅ ሳይገባ በፋሽስታዊ ወታደራዊ ቡድን ሊጠለፍ ችሏል። የካቲቱ ህዝባዊ እንቅስቃሴን የተለየ ባህሪ የሚሰጠው ኢትዮጵያውያን በጾታ፣ በቋንቋ፣ በሃይማኖት፣ በብሔረሰብ፣ በእድሜ ሳይለያዩ በአንድነትና በህብረት ለዘመናት ጨቋኝ የነበረውን ስርዓት ለማስወገድ መታገላቸው ነው። የሙስሊሙ ህብረተሰብ ለሃይማኖት እኩልነት ድምፁን ሲያሰማ የክርስቲያን ምዕመናን ከጎናቸው በመሆን ድጋፋቸውን ገልጸዋል። ለሰራተኞችና ለታክሲ ነጂዎች ትግል ተማሪዎች አጋር ሆነው ታግለዋል። ለሴቶች እኩልነት ወንዶች፣ ለብሔርና ብሔረሰብ እኩልነት የሁሉም ብሔረሰብ አባላት በግንባር ቀደምትነት በአንድነት ድምጻቸውን አሰምተዋል። ይህ በኢትዮጵያዊነትና በአብሮነት እጅ ለእጅ በመያያዝ የተካሄደው ትግል ኢትዮጵያውያን በቋንቋና በሃይማኖት በብሔርና በመኖሪያ አካባቢ ቢለያዩም በሽክሮች ተጋምደው ለሺ ዓመታት አብረው የኖሩ መሆናቸውን ያረጋግጣል። የካቲቱ አብዮት ዋናና መሰረታዊ የሆነው የህዝብ ጥያቄ ዲሞክራሲያዊ ሪፐብሊክ ይቋቋም፣ ይህንንም እውን ለማድረግ ሁሉም ፓርቲዎች፣ ቡድኖች፣ የሙያ ማህበራት፣ ህዝባዊ አካሎች ወዘተ የሚያካትት ጊዜያዊ ህዝባዊ መንግስት ይቋቋም የሚል ሆኖ ሳለ ኃይሉን ተቆጣጥረው የነበሩ ክፍሎች የህዝቡን ጥሪ ወደ ጎን አድርገው የራሳቸውን ጊዜያዊ ወታደራዊ መንግስት አቋቁመዋል። የዛሬ 46 ዓመት በኢትዮጵያ ምድር እውን የሆነው የካቲት 66ቱ ህዝባዊ እንቅስቃሴ ያነሳቸው ዋና ዋና ጥያቄዎች ሙሉ በሙሉ እውን ሳይሆኑ በየምዕራፉ ስልጣን በያዙ ቡድኖች ተደፍጠው ይኸው እዚህ ደርሰናል። ለ27 ዓመታት በአምባገነንነት በስልጣን ተሰይሞ የነበረውን የወያኔውን ቡድን ለማስወገድ ውስጥ ውስጡን ሲካሄዱ የነበሩ ህዝባዊ ትግሎች በመጨረሻዎቹ 3 ዓመታት ተጠናክረውና ጎልተው በመውጣት የወያኔን ቡድን ማንበርከካቸው ይታወቃል። ወያኔ በህዝብ ትግል ተንበርክኮ ጥፋተኛ እንደነበር ምሎና ተገዝቶ አካሄድኩት ባለው የጥገና ለውጥ እንቅስቃሴ የህዝቡን ትግል ጠልፎ አጨናቅፏል። ባለፉት ዓመታት ህዝባዊ ትግሎች የተካሄዱት በርካታ ወገኖች መስዋዕትነት የከፈሉት ለስር ነቀል ለውጥና ህዝባዊ ዴሞክራሲያዊ ስርዓትን ለመገንባት ሆኖ ሳለ አዲስ ጠቅላይ ሚኒስትር ተብየውን በመሾም የተደረገው የጥገና ለውጥ እንቅስቃሴ ስልጣንን ከወያኔ ወደ ኦህዴድ ኦዴፓ ከማሸጋሸግ በስተቀር ለህዝቡ ምንም የፈየደው የለም። እንዲያውም አገራችንን አሁን ለምትገኝበት መስቀልቅል ሁኔታ ዳርጓታል። በአሁኑ ወቅት አገራችን እጅግ አሳሳቢ ሁኔታ ውስጥ ትገኛለች። የመኖር ነጻነት መገፈፍ፣ የጽንፈኛ ብሔረሰቦች መግነን፣ የቡድን የብሔርና የጎሳ መብት ከሌላው ገኖ መታየት፣ የሃይማኖት ክፍፍልን የሚገፋፉ ሴራዎች መጠናከርና መስፋፋት፣ የክፍፍልና የጥላቻ ፖለቲካ መሰራጨት፣ የሥርዓት አልበኝነት መግነን፣ የአስተዳደርና የፍርድ አካላት መዳከም፣ የጸጥታና ወታደራዊ ተቋሞች ለጽንፈኛ ብሔረተኞች ሰርጎ ገብነት መጋለጥ በጉልህ ከሚታዩት ችግሮች ውስጥ ዋና ዋናዎቹ ናቸው። ወንጀል ተከላካዮች ወንጀል ሰሪዎች ሆነዋል። በገዢው ክፍል ውስጥ ያለው ክፍፍል፣ የወያኔ ቡድን አፍራሽ እንቅስቃሴ፣ የኦህዴድ የበላይነት መጠናከር፣ በአንዳንድ አካባቢዎች የሚታየው ጦርነትና አገሪቱን ተብትበው የያዙ ሌሎች ጎላ ጎላ ያሉ ችግሮች ወደ እርስ በርስ ግጭት የሚወስደውን ጎዳና እያመቻቹ መሆኑ በጉልህ እየታየ ሲሆን ወቅታዊና ሁለገብ መፍትሄ ካላገኙ ኢትዮጵያ እንደ አገር የምትቆይበትን ህልውና እየተፈታተኑ ለመሆናቸው አጠራጣሪ አይደለም። ዛሬ በአገራችን ውስጥ የመኖር ነጻነት ተገፏል። በአንዳንድ አካባቢ በሰላም ለመኖር ወይም ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ አዳጋች መሆኑ እየታየ ነው። በቅርቡ በደምቢዶሎ በጽንፈኛ የብሔረሰብ ቡድኖች የታገቱት በእድሜ ለጋና አብዛኛዎቹ ሴቶች የሆኑት የአማራ ዩኒቨርሲቲ ተማሪዎች ደብዛቸው ጠፍቶ ለወላጆቻቸው ሰቀቀን ሆነዋል። ያገዛዙ ባለስልጣኖች እንኳን እንዲህ አይነቱን አረመኔያዊ ተግባር አስቀድመው ሊከላከሉ ይቀርና የተማሪዎችን አፈና አንድ ጊዜ አላወቀንም ሌላ ጊዜ ተፈተዋል አንዴ ደግሞ እያጣራን ነው የሚሉ የተምታቱ መግለጫዎች በመስጠት በወላጆች ቁስል ላይ እንጨት ሲሰዱ ቆይቷል በአማራው አካባቢ ከአስር ዓመታት በታች የሆኑ ደሃ ሕፃናት ከብት ሲጠብቁ ታፍነው ተወስደው የገንዘብ ካሳ ተጠይቆባቸዋል ቤተሰቦች መክፈል ሲያቅታቸው አረመኔያዊ በሆነ መንገድ ታርደዋል ዜጎች በሚናገሩበት ቋንቋና በማንነታቸው እየተለዩ በታጠቁ ኃይሎችና በቡድን በተደራጁ መንጋዎች ጥቃት ደርሶባቸዋል አካላቸው ተጎድቷል ከቀያቸው ተፈናቅለዋል በዩኒቨርሲቲዎች ተማሪዎች ከአንዱ ወይም ከሌላ ብሔር በመሆናቸው ብቻ በርካቶች ተገድለዋል ተደብድበዋል ዛሬ ከአካባቢዎች ውጭ ባሉ ዩኒቨርሲቲዎች የሚማሩ ተማሪዎች የሚደርስባቸውን የሕይወትም ሆነ የአካል ጥቃት በመስጋት በሰከነ አእምሮ ትምህርታቸውን መከታተል ተስኗቸዋል የሃይማኖት ተቋሞች ቤተ ክርስቲያናት መስጊዶች ተቃጥለዋል የምእመናን ንብረቶች ወድመዋል ዜጎች በእምነታቸው ብቻ ተገድለዋል የአካል ጉዳት ደርሶባቸዋል ከኖሩበት ቦታ ተሰደዋል በአንድ ወቅት አገራችን በዓለም ላይ በአገር ውስጥ በተሰደዱ ስደተኞች ብዛት ቀዳሚውን ስፍራ ይዛ እንደነበር እናስታውሳለን የነዚህ ሁሉ ቀውሶች ጠንሳሾችም ሆነ አራማጆች በሚገባ የታወቁ ናቸው አንደኛው ወያኔ ሁለተኛው የጽንፈኛ ብሔረተኛ ቡድን ሶስተኛው ደግሞ በስልጣን ላይ ያለው ክፍል ነው የወያኔ ቡድን ለ27 ዓመታት ያህል የዘረፈውን የኢትዮጵያ አንጡራ ሀብት የመለመለውን የሰው ኃይልና ያከማቸውን የጦር መሳሪያ በማንቀሳቀስ በተለያዩ የአገራችን ክፍሎች ውስጥ የሚያካሂደውን ማስተራመስ ቀጥሎበታል ባለፉት 2 ዓመታት በተለያዩ አካባቢዎች ብሔርና ቋንቋን መሰረት አድርገው የተካሄዱ ግድያዎች መፈናቀሎችና የንብረት መውደሞች ከጀርባቸው የወያኔው ቡድን ያለበት መሆኑ የማይካድ ነው በመጀመሪያዎቹ ወቅቶች በኦሮሞና በሶማሌ ብሔረሰቦች መካከል የተካሄደው ጥቃት ግድያና መፈናቀል ላብነት የሚጠቀስ ነው በየዩኒቨርሲቲዎች በተማሪዎች መካከል ለተካሄዱ ግድያዎችና ፈናዎች ለእምነት ተቃዋሚዎች መቃጠል ለምእመናን ግድያዎች ለህገወጥ መሳሪያ ዝውውር ወዘተ ከስልጣን የተገፋው ወያኔ እጅ ያለበት መሆኑ አጠያቂ አይደለም ሌሎቹ ከውጭ ተጋብዘው ገብተው እንዳሻቸው የሚጨፍሩ ብሔረተኛ ድርጅቶች ናቸው በግለሰብ ሆነ በቡድን በቀጥታ ሆነ በተዘዋዋሪ አንዱን ብሔረሰብ በሌላው ላይ የአንዱን ሃይማኖት ተከታይ በሌላው ላይ በማነሳሳት በህዝብ ውስጥ ግጭቶች እንዲፈጠሩ ግድያዎች እንዲፈጸሙ የአካል ጉዳቶች እንዲደርሱ የህዝብ መፈናቀል እንዲከሰት አድርገዋል በዋና ከተማዋ በአዲስ አበባ በለገጣፎና በቡራዩ በሐረር በአርሲና በባሌ በሸዋ አጣዬና ማጀቴ በጉጂ ዞን በጊዲዮ ተወላጆች ላይ የደረሰው ግድያና መፈናቀል በቤኒሻንጉል ጉምዝ የተፈናቀሉ የኦሮሞ የአማራ ተወላጆች በዝዋይ ከተማ በወላይታ ተወላጆች ላይ የደረሰው ብሔር ተኮር ጥቃት በጋምቤላ የደረሰው የዜጎች መፈናቀል ሁሉም በብሔረተኛ ድርጅቶች ገፋፊነት የተደረጉ የሽብር እንቅስቃሴዎች ናቸው የጽንፈኛ ብሔረተኛ ቁንጮ የሆነ ግለሰብም በማህበራዊ ሚዲያ ባካሄደው ቅስቀሳ በአጭር ጊዜ ውስጥ ተከታይ መንጋዎችን በማስተማራት ከ86 በላይ ዜጎችን ማስገደሉን እናስታውሳለን በስልጣን ላይ ያለው የጠቅላይ ሚኒስትር ተብየ ቡድንም በአገሪቱ እየተካሄደ ለሚገኘው የጸጥታ መደፍረስና በጉልህ ተከስቶ ለሚታየው ምስቅልቅል ሁኔታ በቀጥታም ሆነ በተዘዋዋሪ በኃላፊነት የሚጠየቅ ነው በወለጋ ታጥቀው በሚንቀሳቀሱ የኦነግ ሸኔ አባላት ላይ እየተወሰደ ያለው እርምጃ በኦሮሞ የብሔረሰብ ድርጅቶች መካከል የሚታየው ሽኩቻና ወደ ደም መፋሰስ እየሄደ ያለው እንቅስቃሴ አገሪቱን ወደ ባሰ በጠብጥና ቀውስ ሊወስዳት እንደሚችል እየታየ ነው በእንቅርት ላይ ጆሮ ደግፍ እንዲሉ የተለያዩ ውስብስብ ችግሮች በየቀኑ እየተቀፈቀፉ እንደ አሸን እየበዙ በሄዱበት ሁኔታ ምርጫ የሚባለው ቧልት ታቅዶ ህዝባችንን ለበለጠ ቀውስና ደም መፋሰስ እየጋበዘ ይገኛል በተለያዩ የአገሪቱ ክፍሎች የጸጥታ ሁኔታ ባልተረጋጋበት ጽንፈኞች ትናንሽ ንጉሶች ሆነው በመንጋ እየተደራጁ የህዝብን ኑሮ በሚያውኩበት ሁኔታ እንዲሁም
በተለያዩ ክፍሎች መካከል በጉልህ የሚታየው ልዩነት በውይይትና በድርድር መፍትሄ ባላገኘበት ሁኔታ የህዝብ ቆጠራ ሳይካሄድና ያውም የክረምቱ ዶፍ በሚበረታበት በነሐሴ ወር አገራዊ ምርጫ እንዲካሄድ ማቀድ አገሪቱን ለእርስ በርስ ጦርነት መዳረግ መሆኑ ግልጽ ነው። ዛሬ ዜጎች ከዳር እስከ ዳር አገራቸው ሉዓላዊነትና አንድነት እያሳሰባቸው መጥቷል። ፍርሃት፣ ስጋት፣ ጭንቀት ነግሶባቸዋል። ስልጣን በያዘው ቡድን ሙሉ በሙሉ ተስፋ በመቁረጣቸው የታያቸው ብቸኛው አማራጭ ወደ ፈጣሪ ልመና ማቅረብ ብቻ ሆኗል። መፍትሄው ምን ሊሆን ይችላል የሚለው በሁሉም አእምሮ ውስጥ የሚሰለሰል ጥያቄ ነው። ረጅም ታሪክ ያላት አገራችን ህልውናዋን ጠብቃ እንደ አገር ልትቀጥል የምትችለው ሉዓላዊነቷ ሲከበርና በዴሞክራሲያዊ ስርዓት ላይ የተገነባ የህዝብ አንድነት እውን ሲሆን ብቻ ነው። ለዘመናት በሽክሮች የተሳሰሩና የተጋመዱ በአንድነት በመኖሩ ረጅም ታሪክ ያላቸው ከ80 በላይ የሚሆኑ ብሔረሰቦቿ አንድነታቸውን እንደ ብረት አጠንክረው መኖር የሚችሉት ተብተበው የያዟቸውን የችግሮች ምንጮች ነቅሰው በማውጣት በግልጽ ተወያይተው ተደራድረውና በመፍትሄዎቹ የጋራ ህግና አብሮ የመኖር ስርዓት ለመቅረጽ ሲችሉ ብቻ ነው። ለዚህም ከአምባገነን ስርዓት ወደ ዴሞክራሲያዊ ስርዓት የሚያሸጋግር የሽግግር ሂደት እውን ማድረግ የግድ ነው። ኢህአፓ አገሪቱን ተብትበው ለያዟት ውስብስብ ችግሮች መፍትሄ ይሆናል በሚል የሚያቀርበው የሽግግር ሂደት ሐሳብ እኛ እናሻግራችኋለን በማለት ሲመጻደቅ የቆየው ጠቅላይ ሚኒስትር ተብየውም ሆነ ይህን ተቀብለው ሽግግር እየተደረገ ነው በማለት ቀንና ማታ የሚያደነቁሩንን ደጋፊዎቹ ከሚያቀነቀኑት የሽግግር አይነት በጣም የተለየ ነው። ላለፉት 2 አመታት ራሳቸውን ተፎካካሪ ፓርቲ በማለት የሚጠሩት እነዚህ ክፍሎች በተወሰዱት አንዳንድ የጥገና ለውጥ እርምጃዎች ረክተው እስከ ምርጫ ያለውን ጊዜ እንድትክክለኛ የሽግግር ሂደት በመቁጠር ችግሮቹ ሁሉ በሚቀጥለው አገራዊ ምርጫ ይፈታሉ በሚሉ የህልም ሩጫ ውስጥ ሲባዝኑ ቆይተዋል። ከቅርብ ጊዜ ወዲህ አንዳንዶቹ የጥገናው ለውጥ በሀገሪቱ ውስጥ ቀውስንና ችግርን ከመቀፍቀፍ በስተቀር ሰላምንና ጸጥታን ሆነ የተሟላ ዴሞክራሲን እውን ማድረግ የማይችል መሆኑን ሲረዱ የቀድሞ ዘፈናቸውን ትተው አዲስ ዘፈን መስፈን ጀምረዋል። ይሁን እንጂ ሽግግሩ ተጨናግፏል፣ ምርጫው ለበለጠ ቀውስና ደም መፋሰስ ስለሚዳርገን ከዚያ በፊት ውይይት እናድርግ የሚሉ የማይጨበጥ ምኞትና ህልም ከማስተጋባት ውጭ ለዴሞክራሲ ስርዓት መሰረት ሊጥል የሚችለውን የሽግግር ሂደት እንደ ሐሳብ ለመቀበል ፍላጎት ያሳዩ አልታዩም። ዴሞክራሲያዊ የሽግግር ሂደት ከአምባገነን ስርዓት ወደ ዴሞክራሲያዊ ስርዓት የሚያሸጋግር የአምባገነን ስርዓት የመጨቆኛ መሳሪያዎችን አስወግዶ ለእውነተኛው ዴሞክራሲያዊ ስርዓት መሰረት የሚጥል ብቸኛው መንገድ ነው። ዴሞክራሲያዊ የሽግግር ሂደት በተለያዩ አገራዊ ጉዳዮች ላይ የተለያዩ አቋሞች አመለካከቶችና ሐሳቦች የያዙ ኃይሎች በውይይትና በድርድር ብሔራዊ ስምምነትና መግባባት ላይ እንዲደርሱ መድረክ የሚሰጥ ለዴሞክራሲያዊ ስርዓት መሰረት የሆኑት አካሎችና ተቋሞች እንዲጠናከሩ ምቹ ሁኔታ የሚፈጥር በዜጎች ላይ የደረሱ በደሎችን፣ ወንጀሎችን ወዘተ በእርቅና በመግባባት መንፈስ የሚያስተናግድ ሁሉም የህብረተሰብ ክፍል የሚሳተፍበት ብቸኛው መንገድ ነው። ዴሞክራሲያዊ የሽግግር ሂደት ጊዜያዊ መንግስት፣ ያንድነት መንግስት፣ ያደራ መንግስት ወዘተ ከሚሉት የተለየ ነው። ብዙውን ጊዜ እነዚህ የአስተዳደር አካላት የሚመሰረቱት በዴሞክራሲያዊ ስርዓት ውስጥ አንድ በህዝብ ምርጫ ወደ ስልጣን የመጣ ፓርቲ ከህዝብ ወይም ከፓርላማ አባላት ድጋፍ ሲያጣና በራሱ ፈቃድ ስልጣን ሲለቅ መንግስታዊ አስተዳደሩ በአገራዊ ምርጫ በሌላ ፓርቲ እስኪተካ ድረስ በጊዜያዊነት የአስተዳደር ተግባሮችን ለማከናወን እንዲቻል ነው። አምባገነን አገዛዝን አስወግዳ ዴሞክራሲያዊ ስርዓትን ለመገንባት ዝግጁ ለሆነች አገር ግን የሽግግር ሂደት ጠቃሚ ብቻ ሳይሆን የግድ አስፈላጊም ነው። በሀገር ውስጥ አምባገነኑ ኃይል የተከላቸው ስር የሰደዱ ምስቅልቅል ሁኔታዎችን አስወግዶ ለእውነተኛው ዴሞክራሲያዊ ስርዓት መሰረት ለመጣል የሽግግር ሂደት ቢያንስ ከ3 እስከ 4 ዓመት ጊዜ ይወስዳል። ነገ ለአምባገነንነትና ለቀውስ ምቹ የሆነ የሆይ ሆይታን ተግባር ከመፈጸም
ይዜ ወስዶ መሰረቱ የማይነቃነቀና ለማንኛቸውም አምባገነን ኃይል ጥቃት የማይበገር ጠንካራ ዴሞክራሲያዊ ስርዓት መገንባት በማናቸው መለኪያ ተመራጭ ይሆናል። ቀደም ብሎ በተሰራጨ የዴሞክራሲያ እትም ላይ እንደተገለጸው የሽግግር ሂደት ሁሉንም የህብረተሰብ ክፍሎች የፖለቲካ ፓርቲዎች የሙያ ማህበሮች የብዙሃን ድርጅቶች ታዋቂና አገር ወዳድ ግለሰቦች ከየአካባቢው የተወከሉ ዜጎችን ወዘተ የሚያሳተፍ የውይይት የድርድርና የስምምነት መድረክ ነው። የሽግግር ሂደት ዓላማውም ሆነ ተግባሩ የሽግግር መንግስት ማቋቋም ብቻ አይደለም። በርግጥ በሽግግሩ ወቅት አገሪቱ እንዳገር መቀጠል ስላለባትና መንግስታዊ አስተዳደር ተግባሮች መከናወን ስላለባቸው የአስተዳደር አካል ያስፈልጋታል። ይህን ኃላፊነት በስምምነት በአገር ወዳድነታቸውና በሙያቸው ብቃት ላላቸው ሰዎች መስጠት ይቻላል። የሽግግር ሂደቱ ዋና ዓላማና ተግባር ግን በውይይት በንግግር በድርድርና በስምምነት ለአገሪቱ ዋና ዋናና መሰረታዊ ችግሮች ዘላቂ የሆኑ አስተዳደራዊ መቃቀራዊና ህጋዊ መፍትሄ መስጠት ነው። ለዚህም ሁሉም የህብረተሰብ ክፍል የሚወከሉበትና የሚሳተፉበት የሽግግር ጉባኤ ወይም ሸንጎ መመስረት ቀዳሚ ተግባር ነው። ይህ የሽግግር ጉባኤ ወይም ሸንጎ በስምምነት በሚደረስበት የጊዜ ሰሌዳ የሚያከናውናቸው ተግባሮች በርካታ ቢሆኑም ህገ መንግስቱን በአዲስ መልክ መመርመርና ማሻሻል፣ መንግስታዊ ተቋሞች ለህዝብና ለአገር ተጠሪ የሚሆኑበትን መንገድ ማመቻቸት፣ በህብረተሰብ ውስጥ ሰላምና እርቅ እንዲሰፍን እንቅስቃሴ ማድረግና በህዝብ የተመረጠ ፓርቲ ወደ ስልጣን የሚወጣበትን መንገድ መቀየስ ዋና ዋናዎቹ ናቸው። በዲሞክራሲያዊ ስርዓት ውስጥ በፈቃደኝነት ባንድ ላይ ለመኖር ለወሰነ ህብረተሰብ ህገ መንግስት የቃል ኪዳን ሰነድ እንደመሆኑ መጠን ባንድ አገር ውስጥ የሚገኙ ዜጎች በይዘቱ ላይ በአጠቃላይ ስምምነት ወይም ብሔራዊ መግባባት ሊኖራቸው ይገባል። አገራችን የተለያዩ ቋንቋዎች ባህል ሃይማኖት ወዘተ ያሏቸው ብሔርና ብሔረሰቦች ባንድነት የኖሩባትና የሚኖሩባት አገር ነች። አገራዊ ደረጃ የሚቀረጸው ህገ መንግስት ባንድ በኩል የነዚህን የተለያዩ የህዝብ ወገኖች ፍላጎትና ጥቅም የሚያስተናግድ መሆን ሲገባው፣ በሌላ በኩል ማንኛውም ዜጋ በየትኛውም የአገሪቱ ክፍል በነጻነት የመንቀሳቀስ የመኖር ሀብት የማፍራት ሆነ ያሻውን የመምረጥ መብቱ የማይገረሰስ መሆኑ ህገ መንግስቱ ሊያረጋግጥለት ይገባል። በአሁኑ ወቅት በተግባር ላይ የዋለው ህገ መንግስት የወያኔ ቡድን ወደ ስልጣን ሲመጣ በወያኔና በግብረ አበሮቹ ትብብር የረቀቀ በህዝብ ዘንድ ነጻ ውይይት ሳይካሄድበት በተጽዕኖ የጸደቀ ለ28 ዓመታት የወያኔ አምባገነን አገዛዝ መሳሪያ ሆኖ ያገለገለ መሆኑ ግልጽ ነው። በህገ መንግስቱ በሰፈሩት የተለያዩ ጉዳዮች በአንቀጽ 39 ውስጥ በሰፈረው የብሔር ብሔረሰቦች የመገንጠል መብት ጉዳይ በመንግስት አወቃቀር፣ በምርጫ ስርዓት፣ በምርጫ ቦርድ አስተያየም፣ በሰንደቅ ዓላማ፣ በብሔራዊ ቋንቋ፣ በዋና ከተማ፣ ሌሎች የቻርተር ከተሞች የማንነት መብት እንዲሁም በሌሎች ዋና ዋና ጉዳዮች ላይ የተለያዩ የህብረተሰብ ክፍሎች የተለያዩና ተጻራሪ የሆኑ አመለካከቶችና አቋሞች በመያዛቸው እነዚህ በውይይትና በድርድር እንዲሁም በውሳኔ ህዝብ አስታርቆ ብሔራዊ መግባባት ላይ መድረስ የግድ አስፈላጊ ይሆናል። ይህ በሽግግሩ ወቅት መከናወን ካለባቸው የተለያዩ ጉዳዮች አንዱና ቀዳሚው ነው። ብዙሃኑ መብቱንና ጥቅሙን የሚያስጠብቅበትና ወሳኝነቱን የሚያረጋግጥበት ዴሞክራሲያዊ ስርዓት በሀገሪቱ ውስጥ ያሉ መንግስታዊ ተቋሞች አካሎች ነጻና ገለልተኛ ሳይሆኑ ተግባራዊ ሊሆን የሚችልበት እድል የመነመነ ነው። የአገሪቱ ወታደራዊና የጸጥታ ተቋሞች፣ የፍርዱ ተቋም፣ የአስተዳደር ተቋሞችና አካሎች ፍጹም ገለልተኛና ከማንኛውም ፓርቲ ሆነ የቡድን ተጽዕኖ ቁጥጥር ነጻ መሆን አለባቸው። የአገርና የህዝብን ነጻነት ለመጠበቅ የህግ የበላይነትን ለማስከበርና የአገሪቱን ሁለንተናዊ የአስተዳደር ክንዋኔዎች ለመፈጸም ከመላው ህዝብ ኃይልና ስልጣን የተሰጣቸው ተቋሞችና አካሎች ነጻና ገለልተኛ ካልሆኑ የግለሰብም ሆነ የቡድን አምባገነን ገዢዎች መጠቀሚያ ሆነው ህዝብን ሊበድሉና ሊጨቁኑ እንደሚችሉ የአገራችንም ሆነ የሌሎች በርካታ አገሮች ተመክሮች በግልጽ የሚመሰክሩ ናቸው። በአሁኑ ወቅት
በአገሪቱ የሚገኙት መንግስታዊ መዋቅሮች ነጻና ገለልተኛ እንዲሁም ተጠሪነታቸው ለአገርና ለህዝብ ብቻ እንዲሆን የማስቻልና እንዲሁም ተጠሪነታቸውን በዘላቂነት የህዝብ ለማድረግ የሚያስፈልገውን የቁጥጥር ስልትና ዘዴ የመትለም ተግባር በሽግግር ሂደት በሚቋቋመው የሽግግር ጉባኤ ወይም የሽግግር ሸንጎ ይከናወናል። በ27 ዓመታት የወያኔ የስልጣን ዘመን እንዲሁም ላለፉት 2 ዓመታት በተካሄዱ ጥገናዊ ለውጦች በወገኖች ላይ በርካታ በደሎች ደርሰዋል፣ ወንጀሎች ተፈጽመዋል። ወንጀለኞች ጥፋታቸውን አምነው ለቅጣት ዝግጁ የሚሆኑበትና ይቅርታ የሚጠይቁበት ተበዳዮችም ይቅርታ የሚሰጡበት እንዲሁም ጥፋታቸው ከባድ የሆነ ለፍርድ የሚቀርቡበት የሰላምና የይቅርታ የእርቅ እንቅስቃሴ የሚካሄደው በሽግግር ሂደት ነው። የሽግግሩ ምክር ቤት ይህ ተግባር የሚያከናውነው የሰላምና እርቅ ኮሚሽን በማቋቋም ነው። የኮሚሽኑም ተግባርና ተልእኮም የበቀል እርምጃ ለመውሰድ ሳይሆን እንቅስቃሴው ለተከታታይ ትውልዶች ትምህርት ሆኖ ወንጀሉ እንዳይደገም ለማድረግ ነው። እዚህ ላይ መዘርዘሩ አስፈላጊ ባይሆንም በሽግግሩ ሂደት የሚከናወኑ ሌሎች በርካታ ጉዳዮች ይኖራሉ። በአሁኑ ወቅት በአገራችን ጎላ ብለው የሚታዩ ችግሮችን ለማስወገድም ሆነ በዘላቂነት ዴሞክራሲያዊ ሥርዓትን ለመትከል የሽግግር ሂደትን እውን ከማድረግ ሌላ የተሻለ አማራጭ የለም። በርግጥ ጽንፈኛ ብሔረተኛነት በነገሰበት የኛ የሁላችንም ከመለው ይልቅ የኔ የቡድኔ ወዘተ የሚለው ስሜት በበረታበት ልዩነትና ጥላቻ መድረኩን በያዙበት መደማመጥ በጠፋበት ሁኔታ የሽግግር ሂደትን ተግባራዊ ለማድረግ ፈተና መሆኑ ግልጽ ነው። የሽግግር ሂደት የተጨባጭን ሁኔታ ምንነት መገንዘብን ልበሰፊ መሆንን አርቆ አሳቢነትን ይጠይቃል። በዛሬዋ ኢትዮጵያ ማንም ግለሰብ ሆነ ቡድን ብሔር ሆነ ብሔረሰብ የሌላውን መብት ጥቅምና ፍላጎት ረግጦ ሊሄድ የማይችል መሆኑን መረዳት ይኖርበታል። በተግባር ለማዋል ቢጥር እንኳ ተከታታይና ማለቂያ የሌለው የእርስ በርስ ፍጅት ሊያስከትል እንደሚችል መገንዘብ የግድ ነው። ስለሆነም በአርቆ አሳቢነትና በልበሰፊነት ችግሮች በውይይት በድርድርና በመግባባት ሊፈቱ የሚችሉበት የሽግግር ሂደት እውን እናድርግ በማለት ለሁሉም የህዝብ ወገኖች ጥሪያችንን እናስተላልፋለን። ሁላችንም በህብረት ባንድነት በእኩልነት ለምንኖርባት ኢትዮጵያ የጋራ ድርሻችንን እንወጣ። ኢትዮጵያ ነበረች፣ አለች፣ ትኖራለች።
ከሞለ ፋሽስቶ ያጎለበት ዛሬን ቆጠዩ እንበረከከ የነጻነት ዋጋ ድንበሩ ከዚያ ነው በዘመን አመር ግንባርክን አሳየው 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 ከሞለ ፋሽስቶ ወየ ተስነ ዛሬ ለቆጠኞ እንበረከከ የነጻነት ዋጋ ድንበሩ ከዚያ ነው በዘመን አመር ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ ለቀይ ተፋላሚ ታጎኛ ታገለ ህግ የበላይ ይሁን ብለህ ተማርከው ሉዓላዊነት በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋ ነህ ግንባርክን አሳየ 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 ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትና ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ 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 ግንባርክን አሳየ